ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 7 2013 ዓመተ ምህረት ዝግጅታችን ጀመረ።
የኤርትራ ኢኮኖሚ በጣም ተዳክሟል። የኤርትራ የሰው ኃይል በጣም ተዳክሟል እና ኤርትራ ባለችበት ሁኔታ አሁን ከኢትዮጵያ ተለይታ የምታገኘው ጥቅም የለም ብለው የወሰኑ ይመስላሉ። እንግዲህ ይሄ የእሳቸው ቃል አይደለም፣ የእኔ ትርጉም ነው።
ይሄ ከባድሜ ጦርነት 1990 በኋላ የተጣለው አጥር ከዚህ በፊት ሁለቱም ማህበረሰቦች አይተውት የማያውቁትና በታሪካቸውም ስላልደረሰ ተው ያልጠበቁት ጉዳይ ነው።
የኢትዮጵያና የኤርትራን ግንኙነት በተመለከተ በርከት ያሉ ጥናቶችን ያጠኑና በዛ ያሉ የጥናት ጽሑፎችን ያቀረቡት ፕሮፌሰር ሹመት ሺሻኝ ከባህር ዳር እንዲሁም ፕሮፌሰር ተከስተ ነጋሽ ከስቶኮልም ናቸው። በኢትዮጵያና በኤርትራ
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በቤንሻንጉል ጉሙዝ ክልል በመተከል ዞን የሕግ የበላይነትን ለማስከበር የአማራና የቤንሻንጉል ጉሙዝ ክልሎች ከፌዴራሉ መንግስት ጋር በመቀናጀት እየሰሩ መሆኑን የክልሎቹ ርዕሳነ መስተዳድሮች በጋራ አስታውቀዋል። ከሀገር ውስጥ የዜና ማሰራጫዎች በተገኙ ዘገባዎች መሰረት ከሐምሌ 2012 ዓ.ም ጀምሮ ሕዝቡን ሲያሸብሩ የቆዩ ወደ 504 የሚጠጉ ተጠርጣሪዎች በቁጥጥር ስር ውለዋል ያሉት ርዕሰ መስተዳድሮቹ የፖለቲካና የሕግ እርምጃዎቹ ተጠናክረው ይቀጥላሉ ብለዋል። ለጥቃት ተጋላጭ የሆኑ የህብረተሰብ ክፍሎችን በሚሊሻ ደረጃ በማደራጀት ራሳቸውንና አካባቢያቸውን እንዲጠብቁ የሚደረግ መሆኑንም ጠቁመዋል። በክልሉ የተቋቋመው ኮማንድ ፖስት ከአማራ ክልል ጋር ሆኖ ጠንካራ ስራ እንዲሰራ አቅጣጫ ተሰጥቷል ሲሉም አክለዋል። ከ20,000 በላይ ከቀያቸው የተፈናቀሉ ሰዎች እንዲመለሱ መደረጉንም ጨምረው አስታውቀዋል። ካሜሩን ከናይጄሪያ ጋር የሚያዋስናትን ሰሜናዊው ድንበሯ ላይ ያሉትን ከ60 በላይ ትምህርት ቤቶች እንደገና ዘግታለች። ቦኮ ሀራም የሚያደርሰውን ጥቃት እያባባሰ በመሆኑ ተማሪዎችና መምህራኑን ከጥቃት ለመጠበቅ እንደሆነ ነው ካሜሩን የተናገረችው። ልጆቹን ደህንነታቸው ወደሚጠበቅበት አካባቢ አዛውረናል ብለዋል። የጦር ኃይሉ አባላት እነዚህን የተፈናቀሉ ተማሪዎች እንዲያስተምሩም ስምሪት ሰጥተናል ሲሉ የመንግስቱ ባለስልጣናት ተናግረዋል። ከያውንዴ በሚወጡ ዘገባዎች መሰረት የካሜሩን የጦር ኃይል ቦኮ ሀራም በጦር መሳሪያ ጥቃት የማድረስ አቅሙን ስላዳከመበት በአሁኑ ወቅት በይበልጥ አጥፍቶ ጠፊ ጥቃት ላይ እንዳተኮረ ነው የተገለጸው። በፈረንሳይ የተለያዩ ከተሞችና አካባቢዎች ኮሮና ቫይረስን ለመከላከል የታቀዱት አዲስ የእንቅስቃሴ ገደቦች ስራ ላይ መዋል ጀምረዋል። ፓሪስና ሌሎች ወደ 7 የሚሆኑ ከተሞች ከምሽቱ 3 ሰዓት እስከ ንጋቱ 12 ሰዓት የሰዓት እላፊ ታውጆ ዛሬ ስራ ላይ ውሏል። ለአራት ሳምንት ገደማ ይቆያል ነው የተባለው። ቤልጅየምም አገር አቀፍ የሰዓት እላፊ አውጃለች። ዛሬ ማለዳ የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል እንዳስታወቀው በቫይረሱ በዓለም ዙሪያ የተያዙ ሰዎች ብዛት 39.3 ሚሊዮን ደርሷል። በበሽታው ሳቢያ የሞቱትም 1.1 ሚሊዮን መድረሳቸውን አስታውቋል። ዩናይትድ ስቴትስ ውስጥ በቫይረሱ የተያዘው ሰው ቁጥር ከ8 ሚሊዮን ያለፈ ሲሆን ህንድ ደግሞ 7.4 ሚሊዮን መግባቱን ይፋ አድርጋለች። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ዛሬ ጄኔቫ ላይ በሰጡት መግለጫ እንዳስታወቁት ላለፉት 4 ቀናት በተከታታይ በቫይረሱ የሚያዘው ሰው ቁጥር በየቀኑ ከምንጊዜውም የበለጠ ያለው ሆኖ ተገኝቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ አፍጋኒስታን ውስጥ አልቃይዳ የደቀነውን ስጋት እያናናቀች መሆኗ አሳሳቢ ነው ተባለ። ዓለም አቀፍ የጸረ ሽብርተኝነት ጉዳይ ባለስልጣናት ዋይት ሀውስ ለ19 ዓመታት ሲካሄድ ከቆየው የአፍጋኒስታኑ ጦርነት አሜሪካውያን ወታደሮችን እናስወጣለን የሚል የጠበቀ አቋም መያዙ በአልቃይዳ ጥንካሬና ተሰሚነት ጉዳይ ግንዛቤ ያለያዘ ነው ብለዋል። ዋና የዩናይትድ ስቴትስ ባለስልጣናት ግን አልቃይዳ አፍጋኒስታን ውስጥ እየተዳከመ ነው ማለታቸውን እንደቀጠሉ ናቸው። ባለፈው መስከረም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቢሮ ዋሽንግተን በሆነው አትላንቲክ ካውንስል ባደረጉት ንግግር አፍጋኒስታን ያሉት የአልቃይዳ አባላት 200 አይሞሉ ማለታቸው ይታወሳል። ይበዚህ እንዳለ ፕሬዚደንት ትራምፕ ባለፈው ሳምንት በትዊተር ገጻቸው አፍጋኒስታን ያሉት የዩናይትድ ስቴትስ ወታደሮች በሙሉ እስከ አውሮፓውያን አቆጣጠር ታህሳስ 25 ድረስ ወደ ሀገር መመለስ አለባቸው ያሉት ቢሆን የሚፈልጉትን ያመለከቱበት እንጂ ወታደራዊ ትዕዛዝ አይደለም ሲሉ የፕሬዝደንቱ የጸጥታ አማካሪ ተናገሩ። አክለውም እስከሚቀጥለው 2021 ዓመተ ምህረት መጀመሪያ አፍጋኒስታን የሚኖሩት አሜሪካውያን ወታደሮች ቁጥር ወደ 2500 እንዲቀነስ የወጣውን እቅድ ፕሬዝደንቱ በድጋሚ ያረጋገጡበት ነው ሲሉ የብሔራዊ ጸጥታ አማካሪያቸው ሮበርት ኦብራያን አመልክተዋል። አዘርባይጃንና አርሜኒያ በአጨቃጫቂዋ ናጎርኖ ካራባክ ክፍለ ግዛት በዛሬው ዕለት በደረሰው ጥቃት አንዱ ሌላውን እየወነጀሉ ናቸው። ከአንድ ሳምንት በፊት በሩሲያ ሽምግልና ስራ ላይ የዋለው ተኩስ አቁም ተጥሶ ግጭቱ ሊቀጣጠል መሆኑን የሚያመለክት እንደሆነ እየተገለጸ ነው። ዛሬ ጋንጃ በመትባል ከተማ የአርሜኒያ ኃይሎች ባደረሱት የሚሳኤል ጥቃት 13 ሰዎች ሲገደሉ ወደ 50 የሚሆኑ ቆስለዋል ስትል አዘርባይጃን ከሳለች። አርሜኒያ በበኩሏ ከአዘርባጃን በኩል የሚፈጸመው የመድፍ ጥቃት ተባብሶ ቀጥሏል ስትል ወንጅላለች። በመጨረሻም የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደርን ዛሬ በተካሄደው አጠቃላይ ምርጫ በከፍተኛ ድምጽ አሸንፈዋል። 2/3 የመራጭ ድምጽ ተቆጥሮ ከወዲሁ የሳቸው ሌበር ፓርቲ 49% እንዳሸነፈ ታውቋል። ከፓርላማው 120 መቀመጫ 64 ገደማውን ይይዛል ተብሎ ነው የሚጠበቀው። ጠቅላይ ሚኒስትሯ በኮሮና ቫይረስ ወረርሽኙ ምላሻቸው እጅግ ከፍተኛ አድናቆት ማትረፋቸው የሚታወቅ ነው። 5 ሚሊዮን ህዝብ ባላት በኒውዚላንድ በኮቪድ-19 ምክንያት ለህልፈት የተዳረጉባት 25 ሰዎች ብቻ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ12040 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 6 2013 ዓመተ ምህረት ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ አትዌ አምሃሪክ እንዲሁም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደያዝነው የቅዳሜ ምሽት ውይይት እንለፍ። የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ። የአካባቢው ሰላም አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሽ ውይይት አዘጋጅተናል። ወቅታዊና የሁለቱን ህዝቦች ቀጣይ ዕጣዎች ጭምር የሚመረምሩ ጭብጦች የሚታዩበትን ውይይት ተከታተሉ። እንግዶቹን ያወያየው አሉላ ከበደ ነው። ወደ ውይይቱ።
ሹመት ሻኝ እባላለሁ። የታሪክ ኤመረተስ ፕሮፌሰር ነኝ። ቀደም ሲል ከቨርጂኒያ ሪታየር አድርጌ አሁን ባህር ዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛሉ።
እኔ ደግሞ ተከስተ ነጋሽ እባላለሁኝ። ኤመሪትስ ፕሮፌሰር በታሪክ የታሪክ ሰው ነኝ። የምኖርበት ሀገር ስዊድን ሀገር ነው። ጡረታ ወጥቻለሁ። እንደ ሹመት ጥሩ አጋጣሚ አላገኘሁም ለማስተማር። ሙሉ በሙሉ ጡረተኛ ነኝ።
አመሰግናለሁ። ጡረተኛም ቢሆኑ በኢትዮጵያና ኤርትራ ጉዳይ ላይ ከመጽሐፍ እንዳልቦዘኑ ተመልክቻለሁ። በቅርብ ጊዜ የወጣ አንድ መጽሐፍ ላይ ያበረከቱትን ጽሑፍ ኋላ ላይ እናነሳለን። ውይይታችን የሚያተኩርባቸውን አበይት ጭብጦችና ዳራ ለማስያዝ የሚረዱ ጥቂት ነጥቦችን ለመንደርደሪያ ላስቀድም። በአንድ ወቅት ያለቀና ያበቃለት ወደ ቀድሞ ወይም ወደ ተሻለ ሁኔታ ሊመለስም ከማይችልበት ቦታ የደረሰ የሚመስል ግንኙነት እዚህ መድረሱ በእጅጉ ያስገርማል። የኢትዮጵያና የኤርትራን ግንኙነት ነው የምናወራው። 100,000 ህዝብ ያለቀበት ጦርነት ተከትሎ ውጥረት የሰፈነበት 17 ዓመት ገደማ ያሳለፉ ሁለት ሀገሮች ዳግም ወደ ጦርነት ሊሳቡ የሚችሉባቸው በርካታ ፍጥጫዎች ውስጥ ያለፉ ሁለት ጎረቤቶች ባልተጠበቀ ሁኔታ ግን በመሐከላቸው ሰላምና እርቅ መስፈን ብቻ ሳይሆን መሪዎቻቸው ባጭር ጊዜ ውስጥ የጠበቀ ወዳጅነት መመስረታቸውና ተደጋጋሚ ጉብኝቶቻቸው የየለት ገጠመኝ መምሰል ይዘዋል። የሁለቱ ሀገሮች ሰላም ከሁለቱ ሀገሮችና ህዝቦች ባሻገር ለአፍሪካ ቀንድ ሰላምም ጭምር ያለውን ከፍ ያለ ፋይዳ መረዳት አያዳግትም። ታዲያ ጎልቶ ከሚታየው የሁለቱ መሪዎች መልካም ወዳጅነት ባሻገር ከሀገሮቹ ብሔራዊ ጥቅም፣ የሁለቱ ሀገሮች ህዝቦች ጥቅሞች አንጻር ለመመርመር ብንሞክር በመሪዎቹ ተደጋጋሚ ጉብኝቶችና ንግግሮች ከምንሰማው አልፈን በሁለቱም በኩል የፖለቲካ ተቀናቃኞቻቸው ከሚያቀርቧቸው ነቀፌታዎችም አልፈን እያደረጓቸው ስላሉ ጉዳዮች በእርግጥ በተጨባጭ እናውቅ ይሆን? ለመሆኑ የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ ነው ያለው? ፕሮፌሰር ተከስተ ከርሶ ልጀምር።
እሺ፣ እንግዲህ ለኔ አስተያየት በኢትዮጵያና በኤርትራ ያለው ግንኙነት በጣም ጥሩ ነው ባይ ነኝ። ይህ ሆኖ ከዚህ በፊት የነበረው ጦርነት የ20 ዓመቱ ጦርነት በዋናው ደረጃ በኤርትራ በኢሳያስ የሚመራ መንግስትና በኢትዮጵያ በህወሓት የሚመራው መንግስት የተደረገ ጦርነት ነበረ። ይሄ 20 ዓመት የፈጀ ጦርነት የኖ ዎር ኖ ፒስ የሚባል ሁኔታ ባለቀበት ጊዜ አሸናፊ ሆነው የወጣው በኢሳያስ አፈወርቂ አስተያየት የኤርትራ መንግስት ነው። ምክንያቱ በኢሳያስ አፈወርቂ አስተያየት ጦርነቱ በኢትዮጵያና በኤርትራ አልነበረም። ጦርነቱ በኤርትራና ህወሓት የሚመራው የኢትዮጵያ ህገወጥ የሆነ መንግስት። ይህ ነው እንግዲህ የኤርትራ መንግስት አስተያየት። በዚሁ አስተያየት የተነሳ ለ20 ዓመት ሙሉ ሲዋጋ ቆይቶ ህወሓት ስልጣን በለቀቀበት ቀን ኢሳያስ እኔ እኮ ከድሮም ከኢትዮጵያ ጋር ምንም ጥላቻ የለኝም የኤርትራ ህዝብ የለውም ብሎ ወደ አዲስ አበባ መጓጓዝ የጀመረው ይህ ሁኔታ ስለተከሰተለት ነው። እና አሁን የሁለቱ ሀገሮች ግንኙነት ጥሩ ነው፣ ግን በሚፈልገው መንገድ እየተካሄደ አይደለም። ምክንያቱ የትግራይ ክልል መንግስት በመሀል አለ። ህወሓት የሚመራው የትግራይ ክልል መንግስት ለብዙ አመት ከኤርትራ መንግስት ሲዋጋ የነበረ ስለሆነ ይህ በትግራይ መንግስትና በኤርትራ መንግስት ያለው ጦርነት ስላላለቀ ኤርትራና ኢትዮጵያ በሚፈለግበት መንገድ ግንኙነታቸው ሊያራምዶ አልቻሉ ነው የሚሉት።
መልካም። የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ የሚለውን ነው ፕሮፌሰር ተከስተ የተመለከቱት። ፕሮፌሰር ሹመት በርሶን በኩል ይህንን ጥያቄ እናስቀድምና ሌሎች ምናልባትም ከግራ ቀኝ ሊታዩ የሚችሉ ጭብጦችን እንመለከታለን።
እሺ፣ እንግዲህ እርግጥ ተቃዋሚዎቹ ምን የተጨበጠ ነገር ተያዘና ነው ይህ ከሁለቱ መሪዎች አልፎ ወደ ተቋማዊ ድርጅት አልተሸጋገረም የሚል ነቀፌታ ሰነዝራሉ። እሱ ይገባኛል። ነገር ግን አሁን እንኳን ባለው ሁኔታ በተጨባጭ የሚታዩ ስኬቶች አሉ ነው ምልኔ። ምንም እንኳ ጦሩ ከባድም ባይነሳም ወደ ጦርነት የመግባት እድሉ እጅግ በጣም ቀንሷል። የሁለቱም ጦር እንደ ድሮው የሆነች ነገር ብትፈጠር ቀጥታ ወደ ውጊያ የሚገባበት ጊዜ አይደለም። ለትልቅ ስኬት ነው። ምክንያቱም እንደገና መልሶ ወደማያባራ ሌላ ዙር እልቂት ሊያመራ የሚችል እጅግ በጣም አስጊ ቀጠና ነው የነበረ። ያንን ሁኔታ በተወሰነ መንገድ አርግበውታል እና እኔ ይሄ ትልቅ ስኬት ነው ነው የምለው። ሁለተኛ፣ በዚህ አጋጣሚ የህዝቡ እውነተኛ ፍላጎት ምን እንደሆነ ይህ በግልጽ አሳይቶናል። ድንበሩን በተከፈተ ጊዜ በሰዎች ፊት ላይ ያየነው ገጽታ በእውነቱ የህዝቡ ልብ በሁለቱም በኩል የት እንዳለ በግልጽ ያሳየ ሁኔታ ነው። ይህም በስኬት ነው የምንቆጥረው። ሶስተኛ፣ አሁን አንዱ የአንዱን ሽፍታ እየቀለበ አይደለም።
አስመራ ላይ ሆነው ኢትዮጵያ ላይ የሚያስሩ ወይንም አዲስ አበባ ላይ ሆነው ኤርትራ ላይ የሚያስሩ ተቃዋሚ ኃይሎች የሉም። አንዱ ለማጥቃት አንዱ ተቃዋሚ እያጎለበተ የሚልበት ሁኔታ የለም። ሌላው ደግሞ ሁለቱም አገሮች አሁን ከሌላ የውጭ ኃይል ጋር በመወገን አንዱ ለሌላው አደጋ ከመሆን ታቅበዋል። አሁን ባለው እጅግ በጣም አስጊ ሁኔታ ላይ ኤርትራ ሄዳ ከሌላ ብትወግን ወይም ኢትዮጵያ ኤርትራን ከሚያጠቃ ሌላ የውጭ ኃይል ጋር ብትወግን በእነን የሀገሮች ላይ ሊደርስ የሚችለው ኪሳራ እጅግ በጣም ከባድ ነው እና እነዚህ ቀላል ስኬቶች አይደሉም። እርግጥ ከዚህ አልፎና ተሻግሮ ቢሄድ ኖሮ እንወድ ነበር። ግን ነቃፊዎቹ እንደሚሉት እንዲሁ መርህ አልባ የሆነ የሁለቱ መሪዎች ሽር ጉድ ብቻ አይደለም። አሁንም በተጨባጭ የተከሰተና የተገኘ ውጤት አለ ለሁለቱም ሀገሮች የጠቀመ።
መልካም ፕሮፌሰር ተከስተው ደርሶ መጣለው። ባለፈው ሳምንት በፀሐይ አሳታሚ ድርጅት ታትሞ ለንባብ በበቃው ቀደም ብዬ በመግቢያው በጠቆምኩት መጽሐፍ ላይ በዚሁ ርዕስ ላይ ያተኮረ ነው። ኢትዮጵያና ኤርትራ የሰላም ግንኙነታቸው ምንነት ይላል። በግርድፉ ወደ አማርኛ ሲመለስ ሰባት ምሁራን ናችሁ ጥናታዊ ጽሑፎች ያቀረባችሁበት። ለኢትዮጵያና ለኤርትራ ሰላም መረጋገጥ መልካም እድሎች ወይም አጋጣሚ የሚል አንድምታ ያዘለ ጥናታዊ ጽሑፍ አቅርበዋል። በበኩሎ ውጥረት በሰፈነበት የሁለቱ ሀገሮች ግንኙነት ለታየው ለውጥ ከጽሁፉ የወሰድኩትን ነው ማነሳው። ይህ ለውጥ ከመታየቱ አስቀድሞ በነበሩት 17 ዓመታት ውስጥ በሁለቱ ሀገሮች ውስጥ የተከሰቱ ለውጦች አመቺ ሁኔታ መፍጠራቸውን በጽሁፉ ይጠቁማሉ። ለዚህ ያበቁ በርካታ ምክንያቶች መኖራቸውንም ከግምት ማስገባት አስፈላጊ ነው ይሉና ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያና ኤርትራውያን ሁለት ህዝቦች ናቸው የሚለው አነጋገር ከዛሬ በኋላ እውነታው ያልገባው ሰው የሚጠቀመው ነው ይላሉ። በትግርኛ ከተናገሩት ወደ እንግሊዝኛ መልሶ የጠቀሱትን ነው የማስታውሰው። የምጠቅሰው ኢትዮጵያውያንና ኤርትራውያን በሁለት ሀገሮች ውስጥ የሚኖሩ አንድ ህዝብ ናቸው ያሉበትን ይህን ንግግራቸውን ያስታውሱና 50 ዓመታት ከኢትዮጵያ ጋር ሲዋጉ የነበሩ ሰው የተናገሩት ንግግር በቁም ነገር መወሰድ ይቻላል ወይ ብለው ይጠይቁና በእርግጥ ይቻላል ሲሉ ይመልሳሉ። እስኪ ያን የሚቃረን የሚመስል ሀሳብ በጽሁፎ በስፋት የተመለከቱትን ለአድማጮች እናጋራ።
ፕሬዚደንት ኢሳያስ አፈወርቂ ደጋግመው የኢትዮጵያና የኤርትራ ሁኔታ ሲገልጹ በኢትዮጵያና በኤርትራ የድንበር ግጭት የለም፣ የእኛ ድንበር እንኳን አናውቀውም አሉ። ከስድስት ወር በፊት ፕሬዚደንት ኢሳያስ አንድ ትልቅ ኢንተርቪው ሰጥተው ነበረ። ምክንያቱ ድንበሩ እኛ ከመወለዳችን በፊት የተሰመረ ድንበር ነው። ለምንድን ነው በኤርትራና በኢትዮጵያ ይህን ያህል ሰው የፈጀ ጦርነት ሊካሄድ የተቻለ ብለን በምንጠይቅበት ጊዜ በፕሬዚደንት ኢሳያስ አስተያየት በኢትዮጵያ በህወሓት የሚመራው መንግስት ኤርትራ በኢትዮጵያ ውስጥ በኢኮኖሚ መስክ እንዲንቀሳቀስ ስላልፈለገ ነው እና እኛ ኤርትራኖች ከኢትዮጵያ ስላስወጣን ነው። ይህ የወያኔ የአግላይነት ፖለቲካ ነው ጦርነት ውስጥ የከተተን። ጦርነቱ ደግሞ የጀመረው ወያኔ ነው። እኛ ምንም አማራጭ አልነበረንም። አሁን እሱ ከስልጣን ከለቀቀ በኋላ ከኢትዮጵያ ጋር ምንም የሚያጣላ ነገር ስለሌለ አንድ መሆናችንን በተግባር እየገለጽን ነው የሚሉት። ይህ አስተያየት እኔ ስመዝነው መሰረት ያለው አስተያየት ነው። ምክንያቱ በ1991 ኤርትራ ነጻነት እንደወጣች የኤርትራ መንግስት ከኢትዮጵያ ጋር ኮንፌዴሬሽን ለመመስረት እንፈልጋለን ብሎ ለኢትዮጵያ መንግስት አስታውቆ፣ በዛን ጊዜ ግን የኢትዮጵያ መንግስት በህወሓት መሪነት ተደራጀ ስለነበረ ህወሓት እናንተ ኤርትራ ነጻነቷ ትፈልጋለች ብላችሁ ስለተታገላችሁ አሁን ነጻነታችሁ ይዛችሁ ሂዱ፣ ኢትዮጵያ ለእኛ ናት የሚል መልስ ነው የተሰጣቸው። ስለዚህ ከድሮ ጀምሮ የኤርትራ መንግስት የፕሬዚደንት ኢሳያስ አቋም ኤርትራና ኢትዮጵያ በፌዴሬሽን ይሁን በኮንፌዴሬሽን ይሁን ኢንቴግሬት፣ በኢኮኖሚ መስክ፣ በፖለቲካ መስክ፣ በባህል መስክ ተባብረው ኢንቴግሬትድ ሆነው እንዲቀጥሉ ነበር ዋናው ዓላማቸው። ይህ በኤርትራ መሪ አስተያየት ህወሓት የማይቀበለው ሆኖ ስለተገኘ እዚሁ ላይ ተደረሰ እና አሁን በ2020 የኤርትራ ኢኮኖሚ በጣም ተዳክመዋል።
የኤርትራ የሰው ኃይል በጣም ተዳክሟል እና ኤርትራ ባለችበት ሁኔታ አሁን ከኢትዮጵያ ተለይታ የምታገኘው ጥቅም የለም ብለው የወሰኑ ይመስላሉ። እንግዲህ ይሄ የእሳቸው ቃል አይደለም፣ የእኔ ትርጉም ነው።
እርስዎ ይህን ከተመለከቱት ይህን ድምዳሜ የደረሱት?
አዎ።
መልካም። ፕሮፌሰር ሽመት፣ ፕሮፌሰር ተከስተ ካነሷቸው አንዳንድ ነጥቦች የሚለጥቅ ጥያቄ ላስከትል። የሁለቱ አገሮች ወዳጅነት በእርግጥም ዘለቄታ ያለው ሰላምና የጋራ እድገት ሊፈጠር ይችላል የሚለውን እምነት ብንቀበል ለሁለቱ አገሮች ዘላቂ ሰላምና ብልጽግና መሰረት ናቸው የሚባሉትን ጉዳዮች መጠየቅ ይጋብዛልና፣ አንደኛ የሁለቱን አገሮች ብሔራዊ ጥቅም፣ ከሁሉም በላይ ግን በተቃዋሚዎቻቸው በይበልጥ ይተቻል በየአገሮቻቸው ካሉ ያልፈቷቸው ችግሮች፣ ሁለቱም ሀገሮች እጅግ አደገኛ ሁኔታ ውስጥ መኖራቸውን የሚያሳዩ ሰሞንኛ ጉዳዮች ጭምር አሉ። በኢትዮጵያ ውስጥ በተደጋጋሚ የሚከሰቱ ግጭቶች ይታያሉ። የፖለቲካ አለመረጋጋት አለ። በኤርትራ ተቃዋሚዎች ሁሉን ያቀፈ ሀገራዊ ሁኔታ አልተፈጠረም የሚለው ጥያቄያቸው በተደጋጋሚ ይሰማል። ባለፈው ዓመት በተከታታይ ዓለም አቀፍ ዘመቻ ሲካሄድ ነበረ፣ ወጣቶች ጭምር ያሉበት። የየጓዳቸውን ችግሮች ከግምት ያስገባ ነው ወይ የሁለቱ መሪዎች ግንኙነት? ከነኚህ ችግሮች አንጻር እንዴት ይታያል ፕሮፌሰር ሹመት?
አዎ፣ እንግዲህ መጀመሪያ አስገዳጆችን ኃይሎች ላንሳቸው እና እዚያ ደግሞ ወደ ችግሮቻቸው እሄዳለሁኝ። አሁን ኤርትራና በኢትዮጵያ መካከል ያለው ሁኔታ በታሪካቸው በመቼም ጊዜ ታይቶ የማይታወቅ ነው። እናውቃለን እንደ ፈረንጆች አቆጣጠር ከ1890 ጀምሮ እስከ 1941 በጣሊያን እጅ ነበረች። የሚቀጥለውን 10 ዓመት በእንግሊዝ፣ ከዚያ በኋላ ከኢትዮጵያ ጋር በፌዴሬሽንም በሁለቱም የነበረበት ጊዜ አለ እና እንደዚህ አይነት በሁለቱ ከመደብ ወዲህና ወዲያ ባለው አካባቢ የህብረት አጥር ታጥሮ አይታወቅም። ይህ አይነት ህይወት ሁለቱም አገሮች ኑረው አያውቁም። ይሄ ከባድሜ ጦርነት በ1990 በኋላ የተጣለው አጥር ከዚህ በፊት ሁለቱም ማህበረሰቦች አይተውት የማያውቁትና በታሪካቸውም ስላልደረሰ ተዘግተው ያልጠበቁት ጉዳይ ነው እና የዚያን ውጤት ደግሞ በሁለቱም አገሮች ላይ ያየነው ነው። ይህንን የሁለቱም አገሮች ኢንተረስት ተነጋጋሪ መሆኑ ጣሊያን እንኳን ይዞት በነበረበት ጊዜ ይህን ያህል ለውጥ እንዳልነበረ ድንበሩ እንዲያው ዝም ብሎ እዛ እንትን አለ እንጂ የሁለቱም ህዝቦች የኢኮኖሚና ማህበራዊ ግንኙነት ብዙም እንዳላገደው ጣሊያንም በዚህ 40 ዓመት ውስጥ ያደረጋቸው ለውጦች እጅግ በጣም ውስንና መጠነኛ እንደነበሩ ፕሮፌሰር ተከስተ መጀመሪያ መጽሐፉ በደንብ አድርጎ ተንትኖታል። ሁላችንም የተጠቀምበትና መሰረት ያደረግነው ያንን ነው። በዚያ ጊዜ እንኳ ያልነበረ የግንኙነት መቋረጥ ነው አሁን ስን ያለው እና እነዚህን የመቼም ደጋግሜ የምጠቅሰው አንዳንድ ጊዜ ተጣብቀው የሚወለዱ መንስያ ልጆች አሉ። እንግዲህ የማያውቅ ዶክተር እነዚህን ሁለቱን ለያያለው ሲል ሁለቱን ሊገላቸው ይችላል እና በኤርትራና በኢትዮጵያ ግንኙነት መካከል የተካሄደው ሁኔታ ይሄ ነው። ይሄ አስገዳጅነት ይመስለኛል በመጨረሻ ፕሬዚደንት ኢሳያስንም እንዲሁም ደግሞ ጠቅላይ ሚኒስትር አብይን ይህንን ሁኔታ እንዲገፉበት ያበረታታቸው በሁለቱም በኩል ያዩቸው የማያዛልቅ አይነት ሁኔታ ይመስለኛል። ኢትዮጵያ ለኤርትራ እንግዲህ 86% የውጭ ንግዷ ከኢትዮጵያ ጋር ነው የነበረ። ኢትዮጵያ ደግሞ 2/3 የውጭ ንግዷን በኤርትራ በኩል ነበር የምታሳልፈው። እነዚህ ሀገሮች ያንን አተው ነው አሁን በመኖር እየጣሩ ያሉት እና ይሄ ሁኔታ አይምሮ ላለው አመራር አስገዳጅ ነው እና የዚህም ጫና ይመስለኛል ፕሬዚደንት ኢሳያስም ያን ሁኔታ እንዲረዱት ጠቅላይ ሚኒስትር አብይም ቢሆን ይህንን አይነት ጥረት እንዲያደርጉ ያስገደዳቸው። ሌላው አሁን አሉላ ጠቀስከው ሁለቱም አገሮች ገና ያልተወጣቸው ከባድ ችግሮች አሉ። የኤርትራ የአገር ምስረታ ጣጣ ገና ያልተፈጸመ ነው። እርግጥ ለተወሰነ ጊዜ ድል ባመጣው በጎ ፈቃድ ምክንያት የተወሰነ መሰባሰብ እና መታረቅ ተመልክተን ነበር። አሁን ግን ሀቁ እያፈጠጠ ሲመጣ ስራ ውስጥ ያሉ ልዩነቶች እንደገና መልሰው ብቅ ብቅ እያሉ ነው። ኢትዮጵያ አሁን ከፍተኛ የሆነ ቀውስ ውስጥ ነው። ኤርትራም ነገ የሚጠብቃት ይኸው ነው። የተወሰነ ማዕከላዊ መንግስት መላላት በተፈጠረ ጊዜ ያ ደግሞ የማይቀር ነው። እነዚህ ተደብቀው ያሉ ልዩነቶችና ብሶቶች ዘንብለው መውጣታቸው አይቀርም። እዚህ ላይ እንግዲህ
ቀዘኛ የሆነች ኢትዮጵያ ከጎረቤት ያለች እንደሆነ ኤርትራ ላይ የሚደርሰው ችግር ይታወቃል። ኢትዮጵያም ከዚህ በተሻለ ሁኔታ አይደለም ያለችው። አሁን አገሯ ውስጥ ያለው ውጥንቅጥ በተወሰነ ደረጃ በቁጥጥር ስር ሊቆይ የቻለው እንደው ይህም ቢሆን ቁጥጥር የሚለው ዛላ ተብሎ ይታይ ይሻላል። ከዚህ በፊት የነበረው የኤርትራ ትንኮሳና ሰበልና ሴራ አለመኖሩ ነው እንጂ አሁን ካለው ኢትዮጵያ ውስጥ ከምናየው መተራመስ ጋር የኤርትራ እጅ ቢገባበት ኖሮ ምን ያህል ይብስል ነበረ ይታወቃል። ሌላው እንግዲህ ቅድም ፕሮፌሰር ተከስተን ጠቀስ አድርጎታል። ትልቁ ፈረንጆቹ ኤሌፈንት ኢን ዘ ሩም የሚሉት ህዝባዊ ወያኔ ሀርነት ትግራይ ጉዳይ ነው። ህዝባዊ ወያኔ ሀርነት ትግራይ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሰመረ እንደሆነ ጠቅላይ ሚኒስትር አብይ የበለጠ ይጠናከራሉ የሚል ከፍተኛ የሆነ ስጋት አላቸው እና አሁን እስከምናያቸው ድረስ የሁኔታ እንዳይሳካ ብርቱ ጥረት እያደረጉበት ይመስለኛል። አሁን የተጀመረው ባለፉት ሁለት ዓመታት የተጀመረው መልካም ግንኙነት መስመር እንዳይዝ፣ ወደ ተቋም እንዳይወርድ፣ ዘርዘር ያሉ የኢኮኖሚና የፖለቲካ የትብብር ስምምነቶች እንዳይፈረሙ ከፍተኛ የሆነ እንቅፋት የሆነው አሁን መቀሌ ላይ ያለው ኃይል ነው። ስለዚህ አሁን እዚህ የምንመለከተው እንግዲህ በእነዚህ ልሂቃን አዲስ አበባ መቀሌና አስመራ ባሉት ልሂቃን መካከል የሚደረግ የስልጣን ሽኩቻ ነው። የፕሬዚደንት ኢሳያስ ተቃዋሚዎች ኢሳያስ አሁን የቀናቸው እንደሆነ የበለጠ ይጠናከራሉ፣ እድሜያቸው ይረዝማል የሚል ስጋት አላቸው። እዚህ ደግሞ አሁን ያለውን ኢትዮጵያ ውስጥ የሚካሄደውን ለውጥ የሚቃወሙት ኃይሎች ደግሞ እነ ጠቅላይ ሚኒስትር አብይ የቀናቸው እንደሆነ አልችላቸውም ይንግዳለ። ስለዚህ በተቻለ መጠን ያንን ለማደናቀፍ በየአካባቢው የምናያቸው ጥረቶች አሉ እና ሁኔታውን እጅግ በጣም አስጊ የሚያደርገውም የእነዚህ የሁለቱም ሀገሮች አለመደላደል ነው። ደግሞ ይህንን ሁኔታ በጥበብ ካልያዙትና በተቻለ መጠን ወደኋላ እንዳይመለስ ካላደረጉት የሀገሮቹ መረጋጋት ሊያደርግ የሚችለውን አስተዋጽኦ ያጣል ማለት ነው።
መልካም።
አሁን የተደረገው ሙሉ በሙሉ አጥጋቢም እንኳን ባይሆን በተወሰነ ደረጃ አሁን ላላቸው አንጻራዊ መረጋጋት እንኳን አስተዋጽኦ ያደረገ ይመስለኛል።
መልካም።
የሁኔታ ወደኋላ የተመለሰ እንደሆነ እነዚህ ሀገሮች ወደ ባሰ ቀውስ ይሄዳል።
መልካም። ፕሮፌሰር ተከስተ በፕሮፌሰር ሹመት ከተገለጸው ቀደም ሲል እርስዎም ያነሷቸው ፕሬዚዳንት ኢሳያስ ደጋግሞ የሚገልጹት መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው፣ አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸውን ጠቅሰዋል። በአንጻሩ ግን በህወሓት በኩል የሚነሳው ፕሬዚዳንት ኢሳያስ አንዳንድ ንግግሮቻቸውን ብሉ ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል፣ ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳልና ያ ስጋትስ መሰረት የለውም ወይ? ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል።
አድማጮች፣ ውይይቱ አልተቋጨም። በኢትዮጵያና በኤርትራ ጉዳይ ሰፊ ጥናትና ምርምር ካደረጉ ላቅ ያለ ግምት የተሰጣቸውን መጽሐፍት ንባብ ካበቁት ሁለት አንጋፋዊ ታሪክ ምሁራን ፕሮፌሰር ተከስተ ነጋሽና ፕሮፌሰር ሹመት ሲሻይን ጋር የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ፣ የአካባቢውን ሰላምና አያያዝ ጨምሮ ከሁለቱ አገሮች ውስጣዊ ሁኔታዎች አንጻር የሚፈትሹበትን ቀሪ ትንታኔ በመጪው ሳምንት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አሉላና እንግዶቹን እናመሰግናለን። አድማጮች፣ የውይይቱን ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክና በትዊተር @voanews ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክና በትዊተር @voamharic ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር VOA ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው። ወደ ተከታዩ መሰናዶ እናልፋለን። ኢትዮጵያን እየገጠሟት ካሉ ችግሮች መካከል ዋነኛ ተደርጎ በብዙሃን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላም ጦት ነው። በዚህ ችግር ውስጥ ደግሞ የወጣቶች ተሳትፎ ተደጋግሞ ይነሳል። ወጣቶች ለምን ወደ ግጭት ይገባሉ? ምንስ መደረግ አለበት የሚሉ ጥያቄዎችን ይዘን መልስ የሚሆን ሐሳቦችን የሚያቀብለን እንግዳ ጋብዘናል። እንግዳችንን ያነጋገረው ሀብታሙ ስዩም ነው። በቅድሚያ ራሱን ያስተዋውቃል።
አለማየሁ ሰይፉ ባላለሁ። በአሁኑ ሰዓት በህግና የፖሊሲ ጥናት ሁለቱን አጣምሬ እየሰራሁ እገኛለሁ። የምሰራው በተለያየ መስክ በተለይ ከወጣቶች ጋር በተያያዘ ዩዝ ኤንድ ቻይልድ ኢምፓወርመንት የሚባል ኦርጋኒዜሽን ማኔጅ አደርጋለሁ። እንዲሁም ከአዲስ አበባ ከተማ አስተዳደር ትላልቅ ፕሮጀክቶች ህግና ፖሊሲ ኮምፕላንስ ኮንሰልታንት እያገለገልኩ እገኛለሁ። በተለያዩ ቦታዎች ላይ ከወጣቶች ጋር እንግዲህ የሚያደርጉ ጉዳዮች ላይ ንቁ ተሳታፊ ማለት እችላለሁ።
እጅግ በጣም አመሰግናለሁ። እንግዲህ አለማየሁ፣ ኢትዮጵያን እየገጠሟት ካሉ ችግሮች መካከል ዋነኛ ተደርጎ እንግዲህ በብዙሃን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላም እጦት ነው። ለመሆኑ ኢትዮጵያን ወጣቶች በእነዚህ ግጭቶች ውስጥ ያላቸው ተሳትፎ ምን ይመስላል? በግጭቶች ውስጥ ተሳታፊ እንዲሆኑ ያደረጓቸው ምክንያቶችስ ምንድን ናቸው ተብሎ ይታሰባል?
እንግዲህ ወጣቶች ወደ ግጭት የሚገቡባቸው ምክንያቶች ፈርጀ ብዙ ናቸው። ዝርዝር አድርጎ መግለጽ ይቻላል። በዋናነት እንግዲህ ከሚነሱ ምክንያቶች መካከል አንደኛው የአጠቃላይ የሀገሪቷ የፖለቲካ መስመር ከታሪክ ትርክቶች አለመላቀቅ እና እነዚህኑ የታሪክ ትርክቶች የሚያራግቡ የሚመሩና የሚያቀነባብሩ የፖለቲካ ኃይሎች በሀገሪቷ መኖር ናቸው። ወጣቶች የተንጠለጠሉት በሲኒየሮቻቸው ወይም ደግሞ ከወጣቶቹ በእድሜ በገዘፉ የፖለቲካ ኤሊቶች ላይ የተመሰረቱ ናቸው። እነዚህ የፖለቲካ ኤሊቶች ደግሞ የሚመሯቸው አብዛኛዎቹ ነገሮች ተመልክተ ከሆነ በታሪክ ትርክቶች ላይ የተገተሩና ያልተንቀሳቀሱ ወይም ደግሞ ከቀዝቃዛ የዓለም ጦርነት በፊት በነበሩ ትርክቶች እና ክርክሮች ላይ የቆሙ በመሆናቸው ወጣቶቹንም ሊያሻግሩ ወይም ደግሞ ወደ አንደኛው ክፍለ ዘመን ሊያሻግሩ ባለመቻላቸው ለእነዚህ የፖለቲካ ትርክት አራማጆች መሳሪያ የመሆን አንዱ መሰረታዊ ምክንያት ነው። ሌላው እንግዲህ ወጣቶች ወደ ግጭት የሚገቡበት ብዬ የማስበው ወጣቱ እርስ በርስ ራሱ የመተዋወቅ ያለበት እጦት አንዱ መሰረታዊ ምክንያት ይመስለኛል። ወጣቶች በአካባቢያቸው፣ በቀጠናቸው፣ በክልላቸው ወይም ደግሞ በዞን እንዲሁም ከፍ ብሎ በሀገር ደረጃ አቻ ለአቻ ትውውቅ የሚፈጥሩበት ምንም አይነት መድረክ በአሁኑ ሰዓት በተለይ ባለፉት 20+ ዓመቶች እነዚህ መድረኮች ተዘግተዋል ብዬ ነው የማምነው። ለምሳሌ በፊት እንግዲህ ወጣቶች በጣም የሚተዋወቁባቸው መድረኮች መካከል በየአካባቢ ያሉ አማተር ክበቦች እና ማህበራት አሉ። በእነዚህ አማተር ክበቦች እና ማህበራት ውስጥ ወጣቶች ከአንድ አካባቢ ተሰባስበው ተሰጧቸውን ችሎታቸውን እየዳበሩ በዛው አጋጣሚ ደግሞ እርስ በርስ በጣም እየተዋወቁ ማህበራዊ ግንኙነታቸውን ወይም ይሄ ሶሻል ኮሄዥን የምንለውን የሚያጠናክሩበት ፕላትፎርም ነበራቸው። አሁን እነዚህ መድረኮች በአጠቃላይ በሀገሪቷ በተለይ በከተሞች የተዘጉ ናቸው። ወጣቶች እርስ በርስ መተዋወቂያ መድረኩን አጥተዋል። በዚህ የተነሳ አንዱ ለአንዱ ባለመተዋወቁ የግጭት ውስጥ ለመግባት ምቹ መጠለያ ይፈጥሮላቸዋል ብዬ አምናለሁ። ከዚህ በተጨማሪ እንግዲህ ስራ አጥነት የሚያስከትለው የስነ ልቦና ጫናን ተከትሎ እንዲሁም ያንን የተፈጠረውን የስራ አጥነት ሁኔታ እንደ መሳሪያ ለመጠቀም የሚፈልጉ የተለያዩ የፖለቲካ ኃይሎች ወጣቱን በመጠቀማቸው ወጣቱ በቀላሉ ወደ ግጭት ሊቀላቀል የሚችልበት ሁኔታ ተፈጥሯል።
አድማጮቹ ወጣቶች ግጭቶችን በማባባስም ሆነ በመግታት ረገድ ያላቸውን ሚና በተመለከተ ከሕግና ፖሊሲ ባለሙያው አለማየሁ ሰይፉ ጋር እያደረግነው ያለነውን ውይይት ነው በማዳመጥ ላይ የምትገኙት። አለማየሁ ወጣትና ሕጻናትን በአስተሳሰብ የሚያሳድጉ መላምቶችን የሚያቀብለው ዩዝ ኤንድ ችልድረን ኢምፓወርመንት ድርጅት ኃላፊም ነው። ለግጭቶች መባባስ ምክንያቶች ናቸው የሚላቸውን ተጨማሪ ሀሳቦች እንስማ።
ሌላው በተለይ ከመንግስት በኩል ግጭቶችን በኢትዮጵያ ወጣቶች መካከል ግጭቶች በሚፈጠሩ ጊዜ ግጭቶችን የማጣቃል መሰረታዊ የሆነ የመንግስት ችግር አለ እና የማቃለል ለምሳሌ ብዙ ጊዜ ወጣቶች ኢትዮጵያ ውስጥ የሚገጩት ወይም በጎሳ ነው ወይንም ደግሞ በሃይማኖት ልዩነት ነው። እነዚህ ደግሞ በፖለቲካ ኤሊቶች የሚረገቡና የሚመሩ ናቸው። መንግስት ደግሞ እነዚህን ግጭቶች ቀለል አድርጎ የማየትና እግርና እግር እንኳን ይጋጫል ብሎ ነገሩን በጣም የማጣጣል። ነገር ግን በትክክል ከተመለከት ነው ወጣቶቹ እየተጋጩ ያሉት በእኔ ሀሳብ የበላይነት ወይም ደግሞ በሌላኛው የሀሳብ የበላይነት ተከራክረው አይደለም እየተጋጩ ያሉ መሰረታዊ በሆነው በጎሳና በጎሳነትና በሃይማኖት ጀርባ ደግሞ በተቀነቀኑ የፖለቲካ ትርክቶች ላይ ነው እና ግጭቶችን ከማጣጣል ዋናው ነገር ግጭቶችን እውቅና ያለመስጠት ችግር አንዱ ግጭቶችን ከሚያባብሱ ነገሮች መካከል ይመስለኛል። በተጨማሪ እንግዲህ የፖለቲካ ሞቢላይዜሽን ኢንስትሩመንት አድርጎ የመጠቀም በፖለቲካ ኃይሎች በሃይማኖት ልዩነት፣ በጎሳ ልዩነት እነዚህም እንደ አንድ የማንቀሳቀሻ መሳሪያ አድርጎ የመጠቀም እና ከአንድ ጎሳ የወጡ ወጣቶችን ወደ ፖለቲካ ስልጣን ለመምጣት ወይንም ደግሞ የማይፈልጉትን የመንግስት ፖሊሲና የመንግስት ህግ ለመቃወም ወጣቶችን በጎሳቸው ወይንም ደግሞ በሃይማኖታቸው ላይ አንጠልጥሎ እንደ ፖለቲካል ሞቢላይዜሽን ኢንስትሩመንት መጠቀም ሌላኛው ወጣቶችን ወደ ግጭት ከሚኖሩ ነገሮች መካከል ነው። ሌላ እንግዲህ በዋናነት እዚህ ሀገር ላይ አንዱ በተለይ ከዚህ ካለን የፌዴራል ስርዓት አንጻር በትክክል አናላይዝ መደረግ ያለበት ብዬ የማምነው ነገር ወጣቱ በሰፈር መታጠሩ ነው። ወጣቱ በሰፈር መታጠሩ ነው ስል ምን ማለት ነው? ለምሳሌ ባለፉት 25 ዓመታት ያደገ አንድ ወጣት የሚያውቀው ነገር ስለ ጎሳ፣ ስለ ክልሎች እንዲሁም ምናልባት ስለ ዞኑ፣ ስለ ወረዳ ነው። ነገር ግን አሁን ያለንበት ሉላዊ ሁኔታ ወይም ግሎባል ሁኔታ ከዛም በጣም የሰፋ የውድድር ዓለሙ ከኢትዮጵያም አልፎ በአፍሪካ እንዲሁም በዓለም አቀፍ ደረጃ እጅግ በጣም ብዙ የውድድር መድረኮች ያሉበት ሉል ላይ ነው በአሁኑ ሰዓት ያለ ነው። እነዚህን በዓለም አቀፍ ደረጃ የሚኖሩ የውድድር መድረኮች ወጣቱ ሊያያቸው፣ ሊገነዘባቸው፣ ኢቭን ሊያስባቸው እየቻለ አይደለም። እያንዳንዱ ኮዙ ከዚሁ ከሊበራሊዜሽን ጋር የተያዘ በመሆኑ ወደ ግጭት ለመሄድ በጣም ቀላል ሆኖለታል። ሌሎች እንግዲህ ለምሳሌ የህግ የበላይነትን ከማክበርና ከማስከበር ጋር በተያያዘ እንደዚሁ አንድ የግጭት ምንጭ ሆኖ ይታያል። ሩልስ ኦፍ ዘ ጌም የሚባለው ነገር ለምሳሌ የህግ የበላይነት ከተከበረ ወጣቶች ወደ ግጭት እንኳን ቢገቡ ወደ ግጭት የገቡት ወጣቶች የግጭት አነሳሽ ወይም ደግሞ በግጭቱ የተሳተፉ አድራጊ የነበሩ ያስተባበሩ በህግ የበላይነት የሚጠየቁበት መድረክ እየቀረ በፖለቲካ ከለላ የማግኘት ወይም ደግሞ ፖለቲካል ሺልድ ውስጥ የመግባት ሁኔታዎች ይታያሉ። ስለዚህ ይሄ ነገር ሌላ ጊዜም ግጭት ቢፈጠር ተመሳሳይ ከለላ ወይም ደግሞ የፖለቲካ ሺልድ አገኛለሁ የሚል ሀሳብን በሀገሪቷ እያነገሰ በመምጣቱ ግጭት መፍጠርን ወይም በግጭት መሳተፍም እንደ ተራ ነገር አድርጎ መመልከትና ይሄም ሌላ መልቲፕላይንግ ኢፌክት እያመጣ ያለበት ሁኔታ ነው ያለው። ከዛ በተጨማሪ እንግዲህ ወጣቶች በኢትዮጵያ ባለው ነባራዊ ሁኔታ፣ ባለው የፖለቲካል ኢኮኖሚ ሁኔታ ማቴሪያሊዝም ላይ እጅግ የተንጠለጠለ ትውልድና ጀኔሬሽን እየተፈጠረ ነው ያለው። በዚህ የምንለው ፈልጌ ነው እውቀትንና የበለጸገ ሀሳብን ይዞ የተከበረ ስብዕና ከመገንባት ይልቅ በቁስ ተሽሎ መገኘትን እንደ ግብ የያዘ የፖለቲካ ስርዓት በወጣቱ ውስጥ እንደ ኢንዶክትሪኔሽን የተስፋፋበት ጊዜ ላይ ያለ ነው። ስለዚህ እነዚህን የቁስ ፍላጎቶቹን ለማሟላት የሞራል ስብናውና የስነ አመክንዮ ወይም ይሄ ሎጂክ የምንለውን ነገር በማጣቱ በቀላሉ ከቁስ ጋር የተንጠለጠለ ነገር በመሆኑ ቁሱን ሊያስገኝለት በሚችሉት ነገሮች ሁሉ ወደ ግጭት ለመግባት ምቹ መደላደል ፈጥረውለታል።
ወጣቶች ግጭቶችን የማባባስ አቅማቸው በዚህ መልኩ ተገልጿል። ነገሮችን ለማረጋጋት፣ ሁኔታዎች ከቁጥጥር ውጭ እንዳይሆኑ ለማድረግ ያላቸው ኃይልስ እንዴት ይገለጻል?
በዋናነት ወጣቶች ሊያደርጓቸው ከሚችሉ ነገሮች መካከል የመጀመሪያው የመጠየቅ ባህልን የማዳበር በመልቡናና አስተሳሰብ መገንባት አለባቸው። ይሄ ዘ ፓወር ኦፍ ኢንኳይሪ፣ ነገሮች ለምን ሆኑ፣ አንድ ነገር ለምን በዚህ መልክ ቀረበ፣ እንዴትስ እንደዚህ ሆነ የሚሉ ነገሮችን የማመዛዘን ወይም ደግሞ የመጠየቅ ብቃት ማዳበር አለባቸው። የመጀመሪያው ነገር ወጣቶች ማለት ነው። በኢትዮጵያ ውስጥ አሁን በተለያዩ ጊዜ በወጣቶች መካከል የተፈጠሩ እንግዲህ ባለፉት 10 ዓመታት እንኳን የተመለከትኩት የተፈጠሩ ግጭቶች፣ የወጣቶች የእርስ በርስ ግጭቶች በዋናነት እንግዲህ በኢትዮጵያ ውስጥ የተፈጠረውን የፖለቲካ ምህዳር ላይ የተንተራሱ ናቸው። ለምሳሌ ከፌዴራል ስርዓቱ ጋር፣ ከህገ መንግስቱ ጋር፣ ከፖለቲካ ውክልና ጋር የሚነሱ ወደ ፖለቲካ የሚሄዱ ግጭቶች ተፈጥረዋል። በኢትዮጵያ ውስጥ እጅግ በጣም የሚገርመኝ ነገር ለምሳሌ ግጭቶች ወይም ደግሞ በአንድ ሀገር ውስጥ ለምሳሌ የጥያቄዎች የህዝብ ጥያቄዎች የብሔሮች የሚሆን የብሔር ብሔረሰቦች የህዝቦች ጥያቄዎች በተለያዩ የዓለማችን ሀገሮች ላይ ተከስተዋል። እነዛ ጥያቄዎች ደግሞ መልስ የሚያገኙበት ጊዜ ይመጣና መልስ እንዳገኙ ደግሞ ከዛ በኋላ ወደፊት ነው ማሰብ የሚችለው ያ ትውልድ ማለት ነው። እኔ በጣም አሁን ወጣቱን በጣም ኢንኳየር ማድረግ አለበት ብዬ ከማምናቸው ነገሮች መካከል ለምሳሌ በኢትዮጵያ ለምሳሌ ከዛ ትውልድ ጀምሮ የተነሱ የብሔረሰብ ጥያቄዎች ጋር በተያያዙ የህገ መንግስቱ በታወጀ ጊዜ አነሰን በዛም ህገ መንግስቱ ምላሽ ሰጥቷል በህገ መንግስቱ የሚባሉ ነገሮች እያሉ የሀገሪቱ የመንግስት አስተዳደር ወደፊት መምራትን ትቶ ወደኋላ ታሪኮችን መንቀስ የጀመረው ለምንድን ነው ብሎ ኢንኳየር ማድረግ አለባቸው ለምሳሌ። እና የመጀመሪያው እንግዲህ ወጣቶች እኔ ማድረግ አለባቸው ብዬ ማስበው በእያንዳንዷ ነገር ላይ ለምን የሚል ጥያቄ በስነስርዓቱ ደግሞ በያዝ ሳይሆኑ የመጠየቅን ማዳበር አለባቸው። ሌላው ወጣቶች ማህበራዊ መስተጋብሮችን ከአንዱ ከሌላው ጋር ፈጥሮ የመተያየቅ ምንድን ነህ አንተ፣ እንዴት ነህ አንተ የሚሉ ጥያቄዎችን ከራሱ ከሌላው ወጣት ይህን በሀሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሞ ቁጭ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው። ወጣቶች እንግዲህ በዋናነት ማድረግ ያለባቸው ይሄ ነው። ሌላው እንግዲህ ወጣቶች ይገባናል የሚሏቸውን በመንግስት ምላሽ ሊሰጣቸው የሚገቡ ጥያቄዎችን ሰላማዊ በሆነ መንገድ ዴሞክራሲያዊ በሆነ መንገድ መጠየቅን ደግሞ ኤክሰርሳይዝ ማድረግ አለባቸው። በሶስተኛ ደረጃ ወጣቶች በተለይ በኢትዮጵያ ባለው ነባራዊ ሁኔታ ዋናው ነገር አንዱ ሌላውን አፕሪሼት ማድረግ የማወቅ ለምሳሌ የቋንቋ ልዩነቶች ሊኖሩ ይችላሉ፣ የባህል ልዩነቶች ሊኖሩ ይችላሉ እና ይህ ነገር በኢትዮጵያ ብቻ እንዳልሆነ መረዳት አለባቸው። ቅድም ካልኩ ነገር ጋራ ከሰፈር ወጣ ብሎ የመመልከት በጎረቤታችን ኬንያ ተመሳሳይ የህዝብ ስብጥር አለ። ናይጄሪያ ከ500 በላይ የተለያዩ ብሔር ብሔረሰቦች የሚባሉ ከ200 በላይ ቋንቋዎች አሉ። ወጣቶቹ ግን አሁንም ሰክነው ቁጭ ብሎ ተነጋግተው ጉዳዮቻቸውን እየፈቱ እየኖሩ ነው በጋራ ማለት ነው። ስለዚህ እዛ ውስጥ ግን ምን አለ አፕሪሼሽን ይፈልጋል። ይሄ ነገር እገሌ ይሄ የዚህ ቋንቋ ባለቤት ነው የዚህ ባህል ባለቤት ነው እና ይሄ ነገር እኔ ደግሞ ላከብርለት እንዲሁም ደግሞ ልወድለት ይገባል የሚል ነገር የእኔን ብቻ ብሎ ቼክ የማለት ባህልም ማስወገድ አለባቸው። ወጣቶቹ እነዚህ ነገሮች ካደረጉ መፍትሄ ይኖራቸዋል ብዬ አስባለሁ።
እንግዲህ ወጣቶች ወደ መልካሙ መንገድ ለመመለስ ፍላጎት ቢኖራቸውም እገዛ የሚፈልጉባቸው ብዙ ጉዳዮችም ያሉ ይመስለኛል። መንግስት፣ የግል ተቋማት፣ ግብረሰናይ ድርጅቶች ለወጣቶች ጉልበት የሚሆኑ መርሃ ግብሮችን በምን መልኩ መቅረጽ ይገባቸዋል?
አመሰግናለሁ። እንግዲህ እዚህ ጋር መጀመሪያ ወጣቱ ከመንግስትና ከሌሎች የባለድርሻ አካላት ምላሽ ከመጠበቁ በፊት ወጣት ወደ ግጭት መግባት ማለት ምን ማለት ነው የምትለውን ነገር አስቀምጬልናል። አንድ ወጣት ወደ ግጭት ገባ ማለት የወጣት የማቹሬሽን ፕሮሰስ ወይም ደግሞ የእድገት ፕሮሰስ ተገታ እንደማለት ነው በሌላ አገላለጽ። እነዚህ ወጣቶች ወደ ግጭት የገቡ ወጣቶች ከጊዜ በኋላ የተጋጩበት ነገር አሁን ለምሳሌ እድሜያቸው እንዳልከው አለፍ ሲል የተጋጩበት ነገር እርባና ቢስ እንደነበረ ሲገባቸው ማህበራዊና ስነ ልቦናዊ ቀውስ ውስጥ ይገባሉ። ስለዚህ ወደ ግጭት ከመግባታቸው በፊት ኢንኳየር ማድረግ አለባቸው የምንለው ለምንድን ነው? አንድ ነገ እነሱ ላይ ራሱ የሚፈጥረው ተጽዕኖ አለ፣ ኔጋቲቭ የሆነ ተጽዕኖ አለ። አንድ በግጭት ውስጥ ያለፈ ወጣት ነገ ከነገ ወዲያ ጎልመስ ብሎ ወደ አንድ የፖለቲካ ፍርሃት ውስጥ እንኳን ቢገባ የወጣትነት ዘመን የግጭት ታሪኩ እየተነሳ በፓርቲ ዲሲፕሊን እና በሌሎች ነገሮች እየተቀየደ አቅሙን ሳያጎለብት ወይም ደግሞ ብቁ አመራር መሆን የሚችል የነበረ ወጣት በትንሹ በወጣትነት ላይ በስህተት ተገፍቶ በሰራ ስህተት ላይ እድሜ ልኩን መድረስ ከነበረበት ደረጃ ሳይደርስ ይገባል ማለት ነው። ስለዚህ የእድገት ፕሮሰስን እንደሚገታባቸው ወጣቶቹ መረዳት አለባቸው የሚጀምረው ማለት ነው። ከዛ በተረፈ እንግዲህ እኔ ለመንግስት ወይም ደግሞ ለሲቪል ተቋማት ለእንትና ብዬ የማነሳው ነገር የለም። በዋናነት ግን በኢትዮጵያ ውስጥ ለወጣቶቹ እንደ መፍትሄ መሆን ያለባቸው ነገሮች አንደኛው እንግዲህ በኢትዮጵያ ውስጥ በተለያየ ቦታ ላይ በተለያየ መስክ ውጤታማ የሆኑ የሀገራችን አንቱ የተባሉ ሰዎች አሉ እና ወጣትነት የስራ ዘመን ነው። ዛሬ አንቱታ ላይ የደረሱ ሰዎች አንቱታ ላይ የደረሱት ወጣትነታቸውን እንዴት አሳልፈው የሚል የህይወት ተሞክሮ ልምዶቻቸውን ያካፍሉበት የሚችሉባቸው መድረኮች ለወጣቶች በየክልሉ በየወረዳው በየዞኑ መመቻቸት እና መንግስት ይህንን ዘርግቶ መተግበር አለበት እያምናለሁ። ከዚህ ጋር በተያያዘ በነገር ላይ በቅርቡ እኛ አሁን እየሰራንበት ያለ ነው ልንጀምረው ያሰብነው ነገር አለ። ሚሞሪያል ሌክቸር ፎር ዩዝ የሚባል ፕሮግራም እየዘረጋን ያለ ነው። በኢትዮጵያ ውስጥ አንቱ የተባሉ ሰዎች አሉ፣ ኖሮ እየኖሩ ያሉ፣ ኖረው ደግሞ ያለፉ። የእነሱን ታሪክም እያነሳን ለወጣቱ ሌክቸር ልናደርግ የምንችልበትን መድረክ እና ትምህርት ሊወስዱበት የሚችልበትን መድረክ በቅርቡ ይዘን እንቀርባለን ብለናል። ሌላው እንግዲህ በየአካባቢው መጀመሪያ እንደ አንዱ ችግር ብዬ ካነሷቸው ነገሮች መካከል የወጣቶች የአቻላቻ ግንኙነት መፍጠሪያ መድረኮች መዘጋት ነው ብያለሁኝ። ስለዚህ አሁን በተለይ የወጣቶችና ስፖርት ሚኒስቴር ከመንግስት አንጻር እንዲሁም ደግሞ ሲቪል ሶሳይቲ የሆኑ ተቋማትና የባህልና ቱሪዝም ሚኒስቴር በጋራ ሆነው በየአካባቢው ወጣቶች ተፈጥሮ የሚያዳብሩበት የሚማማሩበት ሀሳብ የሚለዋወጡበት የሚተዋወቁበት አማተር የሆኑ ክበባትና ማህበራት እንደገና ማሲቭ በሆነ ሁኔታ በኢትዮጵያ መጀመርና መዘርጋት አለባቸው ብዬ አስባለሁ። ይሄ ከመንግስትና ከሲቪል ተቋማት የሚጠበቅ ነው። ሌላው እንግዲህ ወጣቶች ኳሊቲ የሆነ ተሳትፎ የሚያደርጉበትን መድረክ መንግስት ማመቻቸት አለበት። ተሳትፏቸው ዴሞክራሲያዊና እንዲሁም ደግሞ የተሳተፉበት ነገር ውጤታማ ኢፌክቲቭ መሆኑን በሚያረጋግጥ መልኩ መንግስት ወጣቶች እንዲሳተፉ ሁኔታዎችን ማመቻቸት አለበት እያምናለሁኝ። እንግዲህ ከዚሁ ጋር በተያያዘ በተለይ ከዩኒቨርሲቲዎች ውስጥ እንደሚፈጠሩ ግጭቶች የጁኒየር ተማሪዎች ለምሳሌ የሲኒየሮቻቸው ታዛዦች ሆነው ግጭት ውስጥ ገብተው ከትምህርት ተባረው የእድገት ፕሮሰሳቸውን ተገቶ ከትምህርት ዓለም ተገለው እንደገና ወደ ቤተሰቦቻቸው ሄደው ወደ ድህነት ኑሮ የሚቀላቀሉበትን ሁኔታ አስተውለናል እና እነዚህን ሁኔታዎች ሊያስተምር ይችላል ብዬ ያመንኩበትን ከህይወት የተሞክሮ የተነሳ የቅርቃር የገባ ትውልድ የሚል መጽሐፍ በህትመት አብቅቻለሁ። ገበያ ላይ ነው ያለው። የዩኒቨርሲቲ ወጣቶች እንዴት ወደ ግጭት እንደሚገቡ እና ከግጭት ውስጥ ደግሞ ማን እንደሚያተርፍ ማን እንደሚጎዳ በተለይ አዲስ ገቢ ተማሪዎችን ሊጠቅም በሚችል ሁኔታ የተዘጋጀ ነገር አቅርቤያለሁ።
እጅግ በጣም አመሰግናለሁ። አለማየሁ ሰይፉ የህግና ፖሊሲ ጥናት ባለሙያ፣ ወጣቶችን በሚመለከቱ መርሃ ግብሮች ውስጥ በተለያዩ ኃላፊነቶች ትሰራለህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
ሀብታሙንና እንግዳውን እናመሰግናለን። እናንተም በዚህ ጉዳይ ላይ አስተያየት ካላችሁ አስተያየታችሁን በአትቪዮ አማሪክ የፌስቡክ ገጻችን ላይ ስጡን። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የተከበራችሁ አድማጮች አሁን ከመሰናበታችን በፊት አንድ ሙዚቃን ጋብዛችሁ ቻድ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።